ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የአፍሪቃ ህብረት የኢትዮጵያ ፌዴራል መንግስትና ህወሓት የሰላም ውይይት ለመጀመር በሳምንቱ መጨረሻ ደቡብ አፍሪቃ እንዲገኙ የጋበዘበትን ደብዳቤ ጥሪ ወደ ሁለቱም ወገኖች ላከ። ዝርዝሩ ደርሶናል፣ በዕለቱ አብይ ርዕስ ይቀርባል። የትላንቱ በአዲስ አበባ የሚኖሩ የትግራይ ተወላጆች ሰላማዊ ሰልፍ ይህም ከደረሱን ዘገባዎች ውስጥ ነው። በመጽሔቱ ክፍለ ጊዜ ይቀርባል። ረቡዕ መስከረም 25 2015 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና የሚያሰማን እንግዱ ወልዴ ነው። አቀናባሪዋ ብርሃን ኃይሉ፣ ለስርጭት ምህንድስናው ደግሞ ቢል አንድራዴ ተሰይመዋል። ከተቀሩት ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከምሽቱ የዓለም ዜና ጋር እንግዶ ወልዴ ነኝ። የአፍሪካ ህብረት የኢትዮጵያ ፌዴራል መንግስትና ህወሓት የሰላም ውይይት ለመጀመር በሳምንቱ መጨረሻ ደቡብ አፍሪካ እንዲገኙ የጋበዘበትን የጥሪ ደብዳቤ ልኳል። የአፍሪካ ህብረት ያቀረበውን ጥሪ መቀበሉን ያስታወቀው የኢትዮጵያ መንግስት የተላከው ደብዳቤ የሰላም ውይይቱ የሚጀምርበትን ቀንና ስፍራ እንዲሁም ውይይቱን የሚመሩ አካላትን ማሳወቁን ጨምሮ አመልክቷል። ይህ ዘገባ እስከተጠናከረበት ሰዓት ድረስ በአፍሪካ ህብረት የቀረበውን ጥሪ አስመልክቶ ከህወሓት በኩል የተባለ ነገር የለም። የአሜሪካ ድምፅ የተመለከተው የአፍሪካ ህብረት ደብዳቤ ከመስከረም 28 2015 ዓ.ም ጀምሮ በደቡብ አፍሪካ ሊካሄድ ለታቀደው የሰላም ንግግር የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ ግብዣ ማቅረባቸውን ያመለክታል። ይህ በእንዲህ እንዳለ የኢትዮጵያ አየር ኃይል ትናንት በአዲ ዳዕሮ በሚገኙ ተፈናቃዮች ላይ ፈጽመዋል ባለው የድሮን ጥቃት 65 ሰዎች ተገድለዋል፣ ከሰባ በላይ የሚሆኑ ደግሞ ቆስለዋል ሲል ህወሓት ዛሬ ባወጣው መግለጫ አመልክቷል። ለዚህ ክስ ከኢትዮጵያም ይሁን ከኤርትራ መንግስት በኩል እስካሁን የተሰጠ ምላሽ የለም። አድማጮች፣ ዝርዝር ዘገባው በዕለቱ አብይ ርዕስ ይቀርባል። በትግራይ ያሉ የረድኤት ሰራተኞች ዝውውር መቀጠሉን የተባበሩት መንግስታት ድርጅት ትናንት አስታውቋል። ካለፈው ነሐሴ ወር ወዲህ ተቋርጦ የነበረው የረድኤት ሰራተኞች ዝውውር ትናንት መጀመሩንና በአፋር በኩል በትናንትናው ዕለት በሰላም መውጣታቸውን የሰብአዊ ድርጅት አጋሮቻችን ነግረውናል ሲሉ የተመድ ቃል አቀባይ ስቴፋን ዱጃሪክ ለዜና ሰዎች ተናግረዋል። ሌሎች ሰራተኞቻችንም በቅርቡ እናስወጣለን ብለን ተስፋ እናደርጋለን ብለዋል ቃል አቀባዩ። ዱጃሪክ በዕለታዊ ጋዜጣዊ መግለጫቸው እንዳሉት የረድኤት ሰራተኞቹን መንቀሳቀስ መቻል በመልካም ቢቀበሉትም በምድርና በአየር የሚደረገው ሕይወት አድን እርዳታ አቅርቦት እንዲቀጥል ሲሉ ጥሪ አድርገዋል። የተመድ የሰብአዊ አየር በረራ አገልግሎት ካለፈው ነሐሴ ጀምሮ መቋረጡን ያስታወሱት ቃል አቀባዩ የእርዳታ አቅርቦትና እጅግ አስፈላጊ የሆነው የሥራ ማስኬጃ ገንዘብ ወደ ክልሉ እንዳይገባ አድርጓል ብለዋል። በሰሜን ኢትዮጵያው ያለው ሁኔታ አሁንም አሳሳቢ ነው ያሉት ዱጃሪክ በትግራይ በአፋርና በአማራ ክልሎች ሴቶችንና ሕፃናትን ጨምሮ በመቶ ሺህ የሚቆጠሩ ሰዎች በጦርነቱ ምክንያት መፈናቀላቸውን ተናግረዋል። በተጨማሪም ጦርነቱ በሚካሄድባቸው ክልሎች ባሉ በሚሊዮን የሚቆጠሩ ሰዎች ላይ ተጽዕኖ ማሳደሩንም ገልጸዋል። በትግራይ በአብዛኛው ቦታ በአማራና በአፋር በርካታ ቦታዎች እየተካሄደ ባለው ውጊያ ምክንያት ተደራሽ መሆን እንዳልቻሉ የሰብአዊ ድርጅት አጋሮቻችን ነግረውናል ያሉት ዱጃሪክ ይህም እርዳታ ለሚጠብቁና ለተፈናቀሉ በሺህ ለሚቆጠሩ ሰዎች መድረስ እንዳይቻል አድርጓል ብለዋል። የአቅርቦት እጥረትም ሆነ አስቸጋሪ ሁኔታዎች ቢኖሩም የሰብአዊ አጋሮቻችን በሶስቱ ክልሎች መድረስ በቻሉባቸው ቦታዎች ስራቸውን በማከናወን ላይ ናቸው ብለዋል የመንግስታቱ ድርጅት ቃል አቀባይ። በትግራይ ከሰብአዊ እርዳታ ክምችቱ ማከፋፈሉ እና መሰረታዊ አገልግሎቶች መስጠቱ እንደቀጠለ ነው ብለዋል። ከመስከረም 16 2015 ዓ.ም ጀምሮ 32 የተንቀሳቃሽ የጤናና የምግብ ማዕከላት በ58 የጤና አገልግሎት መስጫ ጣቢያዎች ስራቸውን በመስራት ላይ ሲሆኑ ድንኳን፣ መተኛ ምንጣፍ፣ የውሃ መከላከያ ጥቅሎችና ጄሪካኖች በሰሜን ምዕራብ ትግራይ ተከፋፍለዋል ብለዋል። በአማራና በትግራይ ደግሞ አዲስ ተፈናቃዮች የምግብ የውሃ እና የአስቸኳይ ጊዜ መጠለያ እንዲሁም የጤና አገልግሎት በማግኘት ላይ መሆናቸው ታውቋል። በሌላ በኩል የተመረቀ አቀባይ ሶማሊያን በተመለከተ በላይታይ መግለጫቸው እንዳሉት ዋና ጸሐፊው አንቶኒዮ ጉተሬዝ ከትናንት በስቲያ በአልሸባብ የተፈጸመውንና ባለስልጣናትን ጨምሮ በርካታ ሰዎች የተገደሉበትን ጥቃት አውግዘዋል። ለማዋቾቹ ቤተሰቦች መጽናናትን የተመኙት ጉተሬዝ ሰላማዊ መንግስት ለመመስረት ሶማሊያ ለምታደርገው ጥረት ተመድ ድጋፍ እንደሚያደርግ በድጋሚ ቃል ገብተዋል። የማዕከላዊ አፍሪካ ሪፐብሊክን በተመለከተ በተሰጠው መግለጫ ደግሞ 3 የባንግላዴሽ ዜግነት ያላቸው የሰላም አስከባሪ አባላት መኪናቸው በተጠመደ ፈንጂ በመሽት ሲጋይ ህይወታቸው ማለፉን ተናግረው 4ኛው ተጎጂ ህክምና በማግኘት ላይ መሆኑን ጠቁመዋል። ዋና ጸሐፊው በጉዳዩ ላይ ኦፊሳላዊ መግለጫ ይሰጣሉ ብለው እንደሚጠብቁ ቃል አቀባዩ ተናግረዋል። በህገወጥ መንገድ ኤርትራውያንን ከአፍሪካ ወደ ኔዘርላንድ በማዘዋወር መሪ ተዋናይ ነበር ተብሎ የተጠረጠረን አንድ የ38 ዓመት ኤርትራዊ ለደች የህግ ባለስልጣናት ኢትዮጵያ አስረክባለች። የአቃቤ ህግ ቡድኑ ለግለሰቡ ከፍተኛ ቁጥር ያላቸውን ኤርትራውያን ከአፍሪካ ወደ ኔዘርላንድ በማዘዋወሩ ጠርጥረነዋል ብለዋል። የፍልሰተኞቹ ጉዞ በጨካኝ ሁከት የተሞላና ህይወትን አደጋ ላይ ለሚጥል የባህር ላይ ጉዞ የተዳረገ ነበር ሲሉም አክለዋል አቃቤ ህጎች። የደች አቃቤ ህግ አክሎም ምርመራው በጣሊያን ኢንተርፖል እና ዓለም አቀፉ የወንጀል ችሎች ትብብር የተካሄደ ነው ብሏል። ከእንደ አውሮፓውያን አቆጣጠር 2014 እስከ 2020 በህገ ወጥ የሰዎች ዝውውር የተጠረጠረውና ማንነቱ ያልተገለጸው ተጠርጣሪ ግለሰብ ዛሬ ኔዘርላንድ መድረሱንና በቁጥጥር ስር መዋሉ ታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰሜን ኮሪያ መካከለኛ ርቀት ባሊስቲክ ሚሳኤል ትናንት በጃፓን አናት ላይ ማስፈንጠሯን ዩናይትድ ስቴትስ አውግዛ አጋሮቿ የሆኑትን ደቡብ ኮሪያንና ጃፓንን እንደምትከላከል ቃል ገብታለች። ይህም ሆኖ የባይደን አስተዳደር ከፒዮንግያንግ ጋር ለመነጋገር አሁንም በሩ ክፍት መሆኑን አስታውቋል። ለሰሜን ኮሪያ ሚሳኤል ተኩስ ምላሽ የአሜሪካና የደቡብ ኮሪያ የአየር ኃይል አውሮፕላኖች ትናንት ማክሰኞ የጋራ ልምምድ ማድረጋቸውን የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር አረጋግጠዋል።
To showcase combined deterrent and dynamic strike capabilities while demonstrating our nation's
በጋራ የመከላከል ብቃታችንንና በቅጽበት ተለዋዋጭ ሆነ ጥቃት የማድረስ አቅማችንን ለማሳየት በሁለትዮሽም ሆነ በሶስትዮሽ በመናደርገው ግንኙነት እንዲሁም ከኮሪያ ሪፐብሊክና ከዓለም አቀፉ ማህበረሰብ ጋር በመሆን አስቸኳይና ዘላቂ መፍትሄ የምንሰጥበትን ሁኔታ ማቀናጀታችንን እንቀጥላለን።
ሰሜን ኮሪያ ትናንት በጃፓን አናት ላይ ያስወነጨፈችው መካከለኛ ርቀት ባሊስቲክ ሚሳኤል በቅርቡ በወታደራዊ ሰልፍ ላይ ያሳየችውና አዲስ አይነት ሊሆን እንደሚችል ታምኗል። ከሌሎቹ ሚሳኤሎች በበለጠ 4600 ርቀት መጓዝ ሲችል ወደ ሰማይ በመተኮስ ፋንታ ወደ ጎን ወደ ጃፓን አስፈንጥረዋለች ሰሜን ኮሪያ። ከ2017 ወዲህ ወደ ጃፓን አቅጣጫ ሲተኮስ የመጀመሪያው ነው። የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳ በቅርብ መልስ እንሰጥበታለን ሲሉ ዝተዋል። ታዛቢዎች እንደሚሉት ሰሜን ኮሪያ ሙከራውን ያደረገችው በአሜሪካና በደቡብ ኮሪያ መካከል ከፍተኛ የባህር ላይ የጋራ ልምምድ ለማድረጋቸው መልስ ነው። ኃይልን ለመፈታተሽ ይመስላል ዩኤስኤስ ሮናልድ ሬገን የተሰኘው የአሜሪካ አውሮፕላን ጫኝ መርከብ ባለፈው ወር ወደ ደቡብ ኮሪያ ተጠግቶ ቆሟል። የባይደን አስተዳደር አጋሮችን እንደሚከላከል ቢያሳውቅም ከፒዮንግያንግ ጋር ለመነጋገር አሁንም በሩ ክፍት ነው ብሏል።
Our goal remains the complete denuclearization of the Korean Peninsula. We remain prepared to engage in Syria.
አላማችን አሁንም የኮሪያን ባህረ ገብ ምድር ከኒክለሩ ነጻ ማድረግ ነው። ለዚህም ተጨማሪ እምርታ ለማሳየት ቀጣይነት ያለውና እውነተኛ የሆነ የዲፕሎማሲ ድርድር ለማድረግ አሁንም ዝግጁ ነን። ከሰሜን ኮሪያ ጋር ካለምንም ቅድመ ሁኔታ ለመገናኘት ሁሌም ዝግጁ ነን።
በተመድ የአሜሪካ አምባሳደር የጸጥታ ምክር ቤቱ ፒዮንግያንግ ጅምላ ጨራሽ መሳሪያ ማምረቷን ለመግታት ስብሰባ እንዲደረግ ጠይቀዋል። በመጨረሻም አድማጮች፣ ባንኮቿ የገንዘብ እጥረት ባጋጠማቸው ሊባኖስ ያሉ የባንክ ደንበኞች በአገሪቱ በሚገኙ ባንኮች በጉልበት እየገቡ ገንዘባቸውን በመጠየቅና በማስወጣት ላይ ናቸው። በሊባኖስ ባንኮች ለአንድ ሳምንት ዝግ ሆነው ቆይተው የነበረ ሲሆን አሁን በከፊል ክፍት ናቸው። የኢኮኖሚ ቀውስ አገሪቱን እያሽመደመደ ባለበት በዚህ ወቅት በርካታ ደንበኞች ወደ ባንክ በኃይል በመግባት ገንዘባቸውን በማውጣት ላይ ይገኛሉ። ባንኮቹ ደንበኞቻቸው የተወሰነ ገንዘብ ብቻ እንዲያወጡ ነው የሚፈቅዱት። ድርጊቱ ዜጎች በሙስና በተበላሸውና ከፍተኛ ጉዳት በደረሰበት ኢኮኖሚ ምክንያት በባለሥልጣናትና በባንኮቹ ላይ ያላቸውን ብስጭት ያሳያል ተብሏል። ከመቶ ዓመት ወዲህ ያልታየ ብሎ የዓለም ባንክ በሚገልጸው ደረጃ 3 እጅ የሚሆኑ ሊባኖሳውያን በድህነት አረንቋ ውስጥ ይገኛሉ። የሊባኖስ ፓውንድ 90% የሚሆነውን ዋጋውን በማጣቱ ሚሊዮኖች ሰማይ የደረሰው ሸቀጥ ዋጋ የማይቀመስ ሆኖባቸዋል። አሊ አልሳሂል የተባለ የቀድሞ ፖሊስ አባል ቢኤልሲ ወደ ተባለው ባንኩ በመሄድ ተቀማጭ የነበረውን 24,000 ዶላር የትምህርት ቤት ክፍያና የቤት ክራይ ዕዳ አለበት በዩክሬን ለሚገኘው ልጁ እንዲላክ በማስፈራራት ጠይቋል። አንዳችሁ ከመሞታችሁ በፊት ገንዘቡን ቁጠሩ ብሏል አሊ አልሳሂሊ የቀድሞ ፖሊስ አባል ለባንክ ሰራተኞች። በአንድ እጁ በስልክ እየቀረጸ በሌላ እጁ ሽጉጡን እያወዛወዘ የገንዘብ አስቀማጮች ጥሪ ብለው የሚጠሩት የተቃውሞ ቡድን እንዳለው ባንክ ገንዘቡን ለማዘዋወር ለወራት ባለመፍቀዱ አሊ አልሳሂሊ በዩክሬን የሚገኘው ልጁን ለመደገፍ ኩላሊቱን ለመሸጥ ተዘጋጅቶ ነበር። ግለሰቡ የጠየቀውን ገንዘብ አላገኘም። ሰራተኞቹ ያረጋጉት ከቆየ በኋላ የጸጥታ ኃይሎች በቁጥጥር ስር አውለውታል። ታየር በተባለችው የደቡብ ከተማ ግን አንድ ደንበኛ 40,000 ዶላር ለማውጣት በሽጉጥ አስፈራርቶ የማስጠንቀቂያ ተኩስ ከተኮሰ በኋላ የጸጥታ ሰራተኞች ቢመጡም ፍጥጫው ቀጥሎ በኋላ በተደረገ ድርድር 9,000 ዶላር ማውጣት ችሏል። በሌሎች የአገሪቱ ክፍልም አንዳንዶቹ ሙከራዎች ሲሳኩ፣ ሌሎቹ ደግሞ በጸጥታ አስከባሪዎች መድረስ ከሽፈዋል። አንዳንድ የባንክ ደንበኞችና የገንዘብ አስቀማጮች ጥሪ ብለው የሚጠሩት የተቃውሞ ቡድን በጉልበት ገንዘብ የማስወጣቱን ድርጊት በማበረታታት ወደፊትም እንደሚቀጥል ዝተዋል። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ተጠቃልሏል። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ መስከረም 25 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጅ ይታየናት፣ የዌብና ማህበራዊ መገናኛ አቀናባሪያችን አባየው ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪው ደግሞ ጆ ጊል ነው። ወደ ዕለቱ አቢር እስከ ማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ።
በሰው ወጥቶ መሄድ ምንም ስለማትችል በየቀኑ ስለ ጤንነቷ ስለምጠይቅ ያኔ ለሊት ሊገቡ ማታ አግኝቻት ወይ ካልሆነ ወደ እኛ ትመጪ ስላት አልችልም መምጣት አለችኝ። ከዛ በኋላ ስልክ ሲቋረጥ ያው ዜና ምንም እርግጠኛ ነገር ስለማንሰማ በህይወት ያለች አልመሰለኝ ነበር።
ጦርነት ሲካሄድባቸው በነበሩ የሰሜን ወሎ ዞን አካባቢዎች ተቋርጦ የነበረው የስልክ አገልግሎት መጀመሩን አስመልክቶ አስተያየት የሰጡ ወላጅ ከተናገሩት የተወሰደ ነው። ሙሉ ዘገባው በመጽሔቱ ክፍለ ጊዜ ይቀርባል። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምናመራው። የአፍሪካ ህብረት፣ የፌዴራል መንግስትና የህወሓት ሰላም ውይይት ለመጀመር በሳምንቱ መጨረሻ ደቡብ አፍሪካ እንዲገኙ የጋበዘበትን የጥሪ ደብዳቤ ልኳል። የአፍሪካ ህብረት ያቀረበውን ጥሪ መቀበሉን ያስታወቀው የኢትዮጵያ መንግስት የተላከው ደብዳቤ የሰላም ውይይቱ የሚጀምርበትን ቀንና ስፍራ እንዲሁም ውይይቱ የሚመሩ አካላትን ማሳወቁን ጨምሮ አመልክቷል። ይህ ዘገባ እስከተጠናቀረበት ድረስ በአፍሪካ ህብረት የቀረበውን ጥሪ አስመልክቶ ከህወሓት በኩል የተባለ ነገር የለም። የአሜሪካ ድምፅ የተመለከተው የአፍሪካ ህብረት ደብዳቤ ከመስከረም 28 2015 ዓ.ም አንስቶ በደቡብ አፍሪካ ሊካሄድ ለታቀደው የሰላም ንግግር የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ ግብዣ ማቅረባቸውን ያመለክታል። ይህ በእንዲህ እንዳለ የኢትዮጵያ አየር ኃይል ትላንት በአዲ ዳዕሮ በሚገኙ ተፈናቃዮች ላይ ፈጽመዋል ባለው የድሮን ጥቃት 65 ሰዎች ተገድለዋል፣ ከሰባ በላይ የሚሆኑ ደግሞ ቆስለዋል ሲል ህወሓት ዛሬ ባወጣው መግለጫ አስታውቋል። ለዚህ ክስ ከኢትዮጵያም ይሁን ከኤርትራ መንግስት በኩል እስካሁን የተሰጠ ምላሽ ይሁን መግለጫ የለም። ኬኔዲ አባተ ዝርዝሩን ይዟል።
የአፍሪካ ህብረት የሰላም ንግግሩን የሚመሩ አካላትን እንዲሁም ንግግሩ የሚጀምርበትን ቀንና ስፍራ አሳውቆ የሰላም ውይይቱ እንዲጀመር ኦፊሴላዊ ጥሪ ማቅረቡን የመንግስት ኮሙኒኬሽን አገልግሎት ዛሬ ይፋ አድርጓል። የህብረቱ ግብዣ መንግስት ከዚህ ቀደም ያቀረባቸውን አቋሞች የተጠበቀ ሆኖ ተገኝቷል ያለው የመንግስት ኮሙኒኬሽን ንግግሩ በአፍሪካ ህብረት አደራዳሪነት ብቻ እንዲሆንና ያለ ቅድመ ሁኔታ እንዲደረግ መንግስት አቋሙን ሲገልጽ መቆየቱንም አመልክቷል። ግጭቱን ለመፍታት መንግስት ሲወስዳቸው ቆይቷል ያላቸውን ሁሉንም አይነት የመፍትሄ እርምጃዎች አጠናክሮ ይቀጥላል ሲልም አክሏል። የኢትዮጵያ መንግስት ተደራዳሪ ቡድን አባል የሆኑት አምባሳደር ሬድዋን ሁሴንም በትዊተር ገጻቸው ባሰፈሩት ጽሑፍ የአፍሪካ ህብረት የሰላም ንግግር ጥሪ ማቅረቡን አረጋግጠው የኢትዮጵያ መንግስት የህብረቱን ግብዣ ተቀብሏል ብለዋል። ህብረቱ ያቀረበው ጥሪ ግጭቱን በሰላማዊ መንገድ ለመፍታትና ውይይቶች ያለምንም ቅድመ ሁኔታ እንዲደረጉ ካለን በመርህ ላይ የተመሰረተ አቋማችን ጋር የሚጣጣም ነው ብለዋል አምባሳደር ሬድዋን በትዊታቸው። የአፍሪካ ህብረት ያቀረበውን የሰላም ንግግር የመጀመር ጥሪ በተመለከተ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ከህዋት በኩል የተሰጠ አስተያየት የለም። ጦርነቱ ሰላማዊ መፍትሄ እንዲያገኝ ዲፕሎማሲያዊ ጥረት ሲያደርግ የቆየው የአፍሪካ ህብረት ባለፈው ቅዳሜ ነበር የሰላም ንግግር እንዲጀመር ጥሪ ያቀረበው። የመንግስት ኮሙኒኬሽን አገልግሎትም ሆነ አምባሳደር ሬድዋን መንግስት የአፍሪካ ህብረትን የሰላም ውይይት ግብዣ መቀበሉን ቢያሳውቁም ንግግሩ ስለሚደረግበት ስፍራና ቀን ግን አልጠቀሱም። በዚሁ ጉዳይ ላይ ከመንግስት ኮሙኒኬሽን ተጨማሪ መረጃ ለማግኘት ያደረግነው ጥረትም ለጊዜው አልተሳካም። ይሁንና የአሜሪካ ድምጽ የተመለከተውና የህብረቱ ኮሚሽን ሊቀመንበር ሙሳፋኪ መሐመድ ፊርማ ያረፈበት ደብዳቤ ከኢትዮጵያ መንግስትና ከህወሓት ጋር በተደረገው ቀጣይነት ያለው ምክክር ላይ በመመስረት በአፍሪካ ህብረት በሚመራው የኢትዮጵያ የሰላም ሂደት አውድ ስር ከመስከረም 28 2015 ዓ.ም ጀምሮ በደቡብ አፍሪካ ሊካሄድ ለታቀደው የሰላም ንግግር ሊቀመንበሩ ግብዣ ማቅረባቸውን ያመለክታል። የሰላም ውይይቱ በአፍሪካ ቀንድ የህብረቱ ከፍተኛ ተወካይ በቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ አመቻችነትና መሪነት እንደሚካሄድም በደብዳቤው ተገልጿል። ታዋቂ አፍሪካውያን ደግሞ ድጋፍ በማድረግ እንደሚሳተፉ በደብዳቤያቸው የገለጹት የህብረቱ ኮሚሽን ሊቀመንበር የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታና በአሁኑ ወቅት በአፍሪካ ህብረት በማገልገል ላይ የሚገኙት የቀድሞ የደቡብ አፍሪካ ምክትል ፕሬዝዳንት ዶክተር ፉምዚሌ ምላምቦ ንጉካ በሰላም ውይይት ሂደቱ ላይ እንደሚሳተፉ አመልክተዋል። ውይይቱን አስመልክቶ የአሜሪካ ድምጽ ማብራሪያ የጠየቀው የአፍሪካ ህብረት አስፈላጊ ሆኖ ሲገኝ ከተደራዳሪዎቹ ጋር በመመካከር ዝርዝር መረጃ እናቀርባለን የሚል ምላሽ በህብረቱ ኮሚሽን ሊቀመንበር ቃል አቀባይ ኤባ ካሎንዶ በኩል ሰጥቷል። በአፍሪካ ህብረትና በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ላይ እምነት የለኝም በማለት ይዞት የቆየውን አቋም በመቀየር ህወሓት በአፍሪካ ህብረት የሚመራውን ድርድር እንደሚቀበል በመስከረም ወር መጀመሪያ ላይ ማሳወቁን ተከትሎ ሁለቱም አካላት በአፍሪካ ህብረት ለሚመራው የሰላም ውይይት ተመሳሳይ አቋም ይዘዋል። ይሁን እንጂ እስካሁን ባለው ሂደት ጦርነቱን በማቆም ወደ ድርድር ሳይመለሱ ቆይተዋል። ለዚህ ደግሞ ዋናው እንቅፋት በሁለቱ ወገኖች መካከል መተማመን አለመኖሩ መሆኑን የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር መናገራቸው የሚታወስ ነው። ለግጭቱ ሰላማዊ መፍትሄ ለማፈላለግ ከነሐሴ 30 2014 ዓ.ም ጀምሮ ለ11 ቀናት በኢትዮጵያና በአፍሪካ ቀንድ ቆይታ ያደረጉት ልዩ ልዑክ ማይክ ሃመር ለዚህ ጉዳይ በድጋሚ ከትናንት በስቲያ ወደ ኬንያ፣ ደቡብ አፍሪካና ኢትዮጵያ መላካቸው ይታወቃል። ሃመር ለ15 ቀናት በሶስቱ አገራት በሚያደርጉት ጉብኝት ጦርነቱ በአስቸኳይ በሚቆምበትና በአፍሪካ ህብረት በሚመራው የሰላም ውይይት ዙሪያ ከየአገራቱ መንግስታት ባለስልጣናትና ሌሎች ባለድርሻዎች ጋር እንደሚወያዩ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት መግለጫ ያመለክታል። ይህ በእንዲህ እንዳለ የኢትዮጵያ አየር ኃይል በሰሜን ምዕራብ ትግራይ አዲዳሮ ትናንት በተፈናቃዮች ላይ ፈጽመዋል ባለው የድሮን ጥቃት 65 ሰዎች ተገድለዋል፣ ከ70 በላይ የሚሆኑ ደግሞ ቆስለዋል ሲል የትግራይ ክልል የውጭ ጉዳዮች ቢሮ የተባለው አካል ዛሬ ባወጣው መግለጫ ከሷል። የህወሓት ቃል አቀባይ አቶ ጌታቸው ረዳም ትናንት በትዊታቸው እንዳሉት ሁሉ የጥቃቱ ሰለባዎች በአዲያቦ ከሚገኙ የተፈናቃዮች መጠለያ ጣቢያዎች በጦርነቱ ምክንያት ሂደው እየተጠለሉ ናቸው ብሏል መግለጫው። ይህን ክስ በተመለከተ እስካሁን ከኢትዮጵያ ይሁን ከኤርትራ መንግስት በኩል የተሰጠ ምላሽ የለም። ሆኖም በአዲዳሮ ሰላማዊ ሰዎችን ኢላማ ያደረገ የአየር ጥቃት ተፈጽሟል በሚል ወሃት ከዚህ ቀደም ላቀረበው ክስ ምላሽ የሰጠው የኢትዮጵያ መንግስት በተለያዩ ድረገጾቹ በሰጠው ማብራሪያ በትግራይ ክልል አዲዳሮ የኢትዮጵያ አየር ኃይል የህወሃት ወታደራዊ ቁሳቁሶችና ተተኳሾች ያሉበትን ቦታ ኢላማ አድርጎ እርምጃ ወስዷል ብሎ እንደነበር ይታወቃል። የመከላከያ ሰራዊት በወሰዳቸው እርምጃዎች በሲቪሎች ላይ ጉዳት አላደረሰም ሲልም አመልክቷል። በሌላ ተያያዥ ዜና በትግራይ ክልል የሚገኙ የሰብአዊ ሰራተኞችን የማፈራረቅ እንቅስቃሴ መጀመሩን የተባበሩት መንግስታት ድርጅት አስታውቋል። የድርጅቱ ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪች ትናንት በሰጡት መግለጫ ሰራተኞቹ ዛሬ በአፋር በኩል በየብስ በሰላም ተንቀሳቅሰዋል፣ ሌሎችም በቅርቡ ጉዞ ይጀምራሉ ብለዋል። ሰራተኞችን የማንቀሳቀሱ ተግባር ጦርነቱ ካገረሸበት ከነሐሴ 18 ጀምሮ ተቋርጦ እንደነበረም ነው የገለጹት። ይህን ለውጥ በደስታ እንቀበላለን ያሉት ቃል አቀባዩ የህይወት አድን አቅርቦቶች ሂደትና የተባበሩት መንግስታት የሰብአዊ አየር አገልግሎት በረራዎች እንደገና እንዲጀመሩም እንጠይቃለን ብለዋል። የቪኦኤ የተመድ ዘጋቢ ማርጋሬት በሽር እንደዘገበችው በረራዎቹ ከነሐሴ 19 ጀምሮ መቋረጣቸውን ጠቅሰው ይህም ወደ ክልሉ የሚደረገው አቅርቦት እንዲቆም አድርጓል ነው ያሉት። ጦርነቱ በትግራይ በአፋርና በአማራ ክልሎች በመቶ ሺዎች የሚቆጠሩ ሰዎችን ከቀያቸው ማፈናቀሉንና በትግራይ ክልል ሰፊ ቦታዎች እንዲሁም በአማራና አፋር ክልሎች የሚገኙ በርካታ አካባቢዎችን አሁንም ድረስ የሰብአዊ እርዳታ አቅራቢዎች ሊደርሱባቸው እንዳልቻሉም አመልክተዋል። ምንም እንኳን የጸጥታ ችግሮች፣ የተደራሽነት ገደቦችና የግብአት እጥረት ቢኖርም አጋሮቻችን በሶስቱ ክልሎች ሊደርሱባቸው በሚችሉባቸው አካባቢዎች ምላሽ መስጠታቸውን ቀጥለዋል ሲሉም ቃል አቀባይ ወክለዋል። የዓለም አቀፍ ቀይ መስቀል ኮሚቴ የኢትዮጵያ ቅርንጫፍ ደግሞ በአማራ፣ ትግራይና አፋር ክልሎች ግጭት በተከሰተባቸው አካባቢዎች ቁስለኞችን ለሚያክሙ ሆስፒታሎችና የጤና ተቋማት አስቸኳይ የሕክምና ቁሳቁስ ማቅረቡን በትዊተር ገጹ አስታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ርዕስ ደግሞ ወደ አዲስ አበባ ይመልሰናል። በአዲስ አበባ የሚኖሩ የትግራይ ተወላጆች ህወሓትን የሚያወግዝ ሰላማዊ ሰልፍ በትላንትናው ዕለት አድርገዋል። ህወሓትን እያወገዙ ወደ አሜሪካ ኤምባሲ፣ የእንግሊዝ ኤምባሲና የአፍሪካ ህብረት ያቀኑት ሰልፈኞች በደብዳቤ ያዘጋጁትን መልእክትም ለተቋማቱ ማቅረባቸው ተገልጧል። ሰላማዊ ሰልፈኞቹ የተለያዩ መፈክሮችን ማሰማታቸውን ከነኚህም ውስጥ ህወሓት አሸባሪ ነው፣ የትግራይ ህዝብ ሰላም ወዳድ ነው የሚሉና ዓለም አቀፉ ማህበረሰብ ህወሓትንና የኢትዮጵያን መንግስት በኩል ማየቱ ይቁም የሚሉ እንደሚገኙበት የጠቀሰችው ሰልፉን የተከታተለችው ዘጋቢያችን ፀሐይ ዳምጠው ይህ ሰልፍ በትግራይ ብልጽግና እንደተዘጋጀ አዘጋጆቹ ለአሜሪካ ድምፅ የተናገሩትንም ጠቅሳለች። በሌላ በኩል ህወሓት ለሰላም ድርድር እንቅፋት ነው የሚሉና የሚያቀርቡትን ሌሎች ክሶች እንደማይቀበል በተደጋጋሚ ሲገልጽ መቆየቱ ይታወቃል። ባይቶና አባይ ትግራይ በመባል የሚታወቀው ተቃዋሚ የፖለቲካ ፓርቲ በትናንትናው ዕለት በትግራይ ብልጽግና የተዘጋጀው ሰላማዊ ሰልፍ የትግራይ ህዝብን አይወክልም ሲል ማጣጣሉን ገልጻለች። ፀሐይ ዳምጠው።
በአዲስ አበባ የሚኖሩ የትግራይ ተወላጆች ትናንትና መስከረም 24 ቀን ያካሄዱት ሰልፍ ህወሓትን የሚያወግዝና ለዓለም አቀፍ ማህበረሰብ ጥሪ የሚያደርግ ነበር። መነሻውን በተለምዶ 6 ኪሎ ተብሎ ከሚጠራው አካባቢ በማድረግ ወደ አሜሪካ ኤምባሲና እንግሊዝ ኤምባሲ እንደዚሁም ወደ አፍሪካ ህብረት ያቀኑት ሰልፈኞቹ የተለያዩ መፈክሮችን በመያዝና በማሰማት መልእክት አስተላልፈዋል። አቶ ዳዊት ሙሴ ከሰልፈኞቹ መካከል ናቸው።
እዛ ያለው ማህበረሰብ አትሊስት መናገር የማይችል ማህበረሰብ ነው፣ የታፈነ ማህበረሰብ ነው። የዛ አካባቢ ማህበረሰብ ስሜት ስለምናውቀው ስለምንረዳው ድምፅ መሆን እንፈልጋለን። ዓለም አቀፍ ማህበረሰብ፣ አሜሪካ ኤምባሲ፣ ሌሎችም ዓለም አቀፍ ተቋማት ይህን ሽብርተኛ ቡድን ከማገዝ ተቆጥበው እውነታውን ተረድተው ሽብርተኛውን ቡድን ኖ እንዲሉና እዛ የሚሞተው ማህበረሰብ እንዲቆም፣ አጠቃላይ ሀገራችን ሰላም እንድትሆን
ጦርነቱ ዳግም መከሰቱን ተከትሎ ሌላውን ተጠያቂ ያደረጉ የቀጠሉት የፌደራል መንግስትና ህወሓት ለሰላም ዝግጁ አይደለም በማለት እርስ በርስ ሲወነጃጀሉ ቆይቷል። ዛሬ ይፋ የተደረገው መረጃ ግን ሁለቱም ወገኖች በሳምንቱ መጨረሻ በደቡብ አፍሪካ ተገናኝተው የሰላም ውይይት እንደሚጀምሩ አመልክቷል። በትግራይ ክልል የሚገኙ ቤተሰቦቻቸውን በስልክ ካገኙ ከሁለት ዓመት በላይ እንደሆናቸው የገለጹት ወይዘሮ መዲን አጽባ ሁለቱም ወገኖች እውነተኛ የሰላም ድርድር ቢያደርጉ ሰላም ብሰፍን ምኞቴ ነው ሲሉ ለአሜሪካ ድምጽ ገልጸዋል።
መንግስት ራሱ እነሱም እነዚህም ከልብ የሆነ ሰላም እንዲያወርድ ነው። እኛ እዛ ጋር ያለው ቤተሰቦቻችን ይሙቱ ይኑሩ በህይወት ይኖሩ አናውቅም፣ ጨንቆናል። ስለዚህ እኛ የምንፈልገው ሰላም ነው። እኔ ከሁለቱም ሰላም ነው የምጠብቀው፣ ሰላም ነው የምፈልገው። ሰላም ነው። ይሄ ጦርነት የሚባል ነገር እኛ ድሮም ያሰለቸን ነው። አሁንም እንደገና መልሶ ድጋሚ ይሄ ጦርነት ተከስቶ ጭንቅ ውስጥ ነን ያለነው። እንቅልፍ አጥተናል፣ ሰላም አጥተናል። ስለዚህ እኛ ሰላም ነው በቃ። እኛ እዚህ ተኝተን የምናድር ይመስላችኋል? አይደለም፣ ተኝተን አናድርም። እንቅልፍ የለንም። ዛሬ ማን ሞቶ ይደር፣ ትናንት ማን ሞቶ ይሁን አናውቅም።
ባይቶና አባይ ትግራይ የተባለው ተቃዋሚ የፖለቲካ ፓርቲ በበኩሉ በአዲስ አበባ የሚኖሩ የትግራይ ተወላጆች ህወሓትን በመቃወም ያካሄዱትን ሰልፍ ተችተዋል። አቶ ዮሴፍ ኃይለ ስላሴ የፓርቲው የህግ ክፍል ኃላፊ ናቸው።
ለምሳሌ የትግራይ ተወላጆች ሆነው የብልጽግና አባላት ያሉት አሁን እነሱ የራሳቸው የህወሓት አባላት የነበሩ ናቸው ማለት 95% የሚሆነው አመራርም የነበሩ አባልም የነበሩ ናቸው ማለት ነው። ስለዚህ እንደውም ይሄ በስምምነትም ይሁን በማንም ነገር እንዳይፈታ የሚያደርጉት ያሉት እነሱ ናቸው ብለን ነው የምናምነው። ምክንያቱም ትክክለኛ ሀሳብም ይሁን ለመንግስትም ለፌዴራል መንግስትም ይሁን ለትግራይ መንግስትም ይሁን ያለውን ሁኔታ በአግባቡ እንዳይፈታ የሚያደርጉት እነሱ ናቸው ብዬ አምናለሁ። ምክንያቱም መንግስትም ትግራይ ክልል ገብቶ በአግባቡ እዛ ሄዶ ችግሩ እንዳይፈታ ወይም ህዝቡን አያያዝ በሚመለከት በጥሩ መንገድ እንዳይይዘው በማድረግ ራሱ ብዙ ችግር የፈጠረ እነሱ ናቸው ብለን እናምናለን። እና ስለዚህ ለህወሓት እነሱ አሸባሪ ካሉት አሸባሪ ማለት እነሱ ነው፣ ራሳቸውም አሸባሪ ናቸው ማለት ነው ማለት ነው።
በተለይ የጦርነቱን እንደገና መጀመር አስመልክቶ መቀሌ ለሚገኘው የአሜሪካ ድምፅ ዘጋቢ ሙልጌታ አጽባ ማብራሪያ የሰጡት የአረና ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ አንዶ ገብረስላሴ በኩላቸው ለሰላም ግፊት መደረግ እንዳለበት ተናግረዋል።
ታይቶ የማይታወቅ ጦርነት ነው እየተባለ ነው። በሁሉም እንትኖች ግንባሮች በጣም ለመግለጽ የሚዳግት መጥፎ ውጤት እያሳየ ነው። ይሄ እንኳን የዚህን ያህል ውድመት የሚያደርስ ጦርነት ትንሽ ግጭትም በሰላም ነው መፈታት የነበረበት። አሁንም ግን ወደ ሰላም ድርድር መመለስ አለበት። ዞሮ ዞሮ እንደዚህ አይነት ጦርነቶች በሰላም ነው የሚፈቱትና አላስፈላጊ መስዋዕትነት፣ አላስፈላጊ መዳማት፣ ውድመት ሳይደርስ ወደ ሰላም መመለስ አለባቸው በጦርነቱ እየተሳተፉ ያሉ አካላት ለማለት ነው። የትግራይ ህዝብም ሌላው የተቀረው የኢትዮጵያ ህዝብም ከሰላም ነው የሚጠቀመው እንጂ ከጦርነት ምንም የሚያገኘው ፋይዳ የለም። ከጎረቤት ኤርትራም በተመሳሳይ መልኩ። ምክንያቱም እያንዳንዱ በጦርነቱ እየተሳተፈ ያለው መስዋዕትነት እየከፈለ ነው። በሁሉም አቅጣጫዎች ሀብት እየወደመ ነው፣ ህይወት እየጠፋ ነው። እና የዓለም ማህበረሰብም ግፊት ማድረግ አለበት። የዓለም ማህበረሰብም የሚጨበጥ እርምጃ መውሰድ አለበት። ሰላሙን ድርድርን ያደናቀፈው አካል በተገቢው እና በትክክል ወደ ድርድር እንዲመጣ አስፈላጊ ውሳኔዎችና እርምጃዎች መውሰድ አለበት የሚል እምነት አለ።
በሰልፉ ላይ የተሳተፉት በአዲስ አበባ የሚኖሩ የትግራይ ተወላጆች ግን ህወሓትና የትግራይ ህዝብ አንድ እንዳልሆኑ ዓለም አቀፍ ማህበረሰብ ሊገነዘብ ይገባል ብለዋል። ሰልፈኞቹ ለሰሜን ኢትዮጵያ ጦርነት ዳግም መከሰቱና ለሰላም ሂደቱ መዘገየት ህወሓትን ተጠያቂ አድርጓል። ህወሓት የትግራይ ክልል መንግስት ውጭ ጉዳይ በተባለ አካል በኩል መስከረም 19 ባወጣው መግለጫ አሁን በመካሄድ ላይ ያለውን ጦርነት የቀሰቀሰው የኢትዮጵያ መንግስት ነው በማለት ወንጅሏል። ለሰላም እንቅፋት ሆኖ የቆየውም የኢትዮጵያ መንግስት ነው ብለዋል። የኢትዮጵያ መንግስት ከዚህ ቀደም ባወጣው መግለጫ ሁሉም አካላት ግጭት ያቆሙ በሚል ለወራሪና ተወራሪ ተመሳሳይ ጥሪ አቅርቧል በማለት ዓለም አቀፍ ማህበረሰብ መውቀሱ ይታወሳል። ህወሓት ወትሮ የያዘውን አቋም በመቀየር በአፍሪካ ህብረት የሚመራው ድርድር እንደሚቀበል በመስከረም ወር መጀመሪያ ማሳወቁን ተከትሎ ሁለቱም አካላት ለአፍሪካ ህብረት መራሹ ድርድር ተመሳሳይ አቋም ይዘዋል። የአፍሪካ ህብረትን ሁለቱ አካላት የሰላም ውይይቱን ለመጀመር የፊታችን መስከረም 28 በደቡብ አፍሪካ እንዲገኙ ጥሪ አድርገዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ። አድማጮች፣ አሁን እዚህ ስቱዲዮ ከገባን በኋላ የደረሰን አንድ ዜና አለ። ቀደም ብሎ ከቀረበው የዕለቱ አብይ ርዕስ ጋር ይገናኛል። በአፍሪካ ህብረት የቀረበው ድርድር ግብዣ የቀረበውን የድርድር ግብዣ እንደሚቀበሉ ትግራይን እያስተዳደሩ ያለው ህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል አስታወቁ። በዶክተር ደብረጽዮን ስም የወጣው የትግራይ መንግስት የውጭ ጉዳዮች ቢሮ የሚባለው አካል ማምሻውን ባወጣው መግለጫ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ መሐሜድ ፋኪ ባለፈው መስከረም 21 የላኩትና ደቡብ አፍሪካ ውስጥ እንዲካሄድ ጥሪ ያደረጉበትን ግብዣ እንደሚቀበሉ በገለጹበት በዚህ ደብዳቤያቸው ላይ ይህ ግጭት በሰላም እንዲፈታ ቁርጠኝነት አለን፣ ተደራዳሪ ቡድናችንን ወደ ደቡብ አፍሪካ ለመላክም ዝግጁ ነን ብለዋል። ክልሉን እያስተዳደሩ ያሉት ዶክተር ደብረጽዮን በዚሁ ደብዳቤያቸው ላይ ስለዚህ ግብዣ ቀድመው አለመማከራቸውን ጠቁሞ ሌሎች የተጋበዙ አካላት ስለመኖር አለመኖራቸው፣ ታዛቢዎችና ዋስትና ሰጪዎች ስለመጋበዝ አለመጋበዛቸው፣ እንዲሁም የዓለም አቀፉ ማህበረሰብ ሚና ምን ሊሆን ይችላል ብለው እንደሚያስቡ፣ ተደራዳሪ ቡድናቸው የጉዞና የደህንነት ጥበቃ የመሳሰሉ ሌሎች የሎጂስቲክስ ሁኔታዎችን በሚመለከቱ ጉዳዮች ላይም ተጨማሪ ማብራሪያዎችን እንደሚፈልጉ አስታውቀዋል። ድርድሩ የፊታችን ቅዳሜ መስከረም 28 ደቡብ አፍሪካ ውስጥ እስኪደረግ በግብዣው ላይ ከመጠቀሱ በስተቀር ትክክለኛ ቦታና ሰዓት እስካሁን ከየትኛውም ወገን አልተነገረም። አድማጮች፣ በዚሁ ወደ ተከታዩ የመጽሔት ርዕስ ነው የምንሻገረው። ወደ ደቡብ ወሎ ይወስደናል ተከታዩ ዘገባ። ጦርነት ሲካሄድባቸው በነበሩ የሰሜን ወሎ ዞን አካባቢዎች ተቋርጦ የነበረው የስልክ አገልግሎት ተመልሷል። ከአርባ ቀናት በላይ ውጊያ ሲደረግባቸው በነበሩት የሰሜን ወሎ ዞን ከተሞች ዶሮ ግብር፣ ጎብዬና ቆቦ አካባቢዎች ተቋርጦ የነበረው የስልክ አገልግሎት ዛሬ መቀጠሉን ነዋሪዎች ተናግረዋል። ነዋሪዎቹ ከወራት ጭንቀት በኋላ ቤተሰቦቻቸው ጋር መገናኘት በመቻላቸው ደስታቸውንም ሲገልጹ ተሰምተዋል። መስፍን አራጌ ተከታዩን አሰናድተዋል።
የሰሜኑ ጦርነት ለሶስተኛ ጊዜ ካገረሸ በኋላ የሰሜን ወሎ ከተሞች በሆኑት ቆቦ፣ አራዶም፣ ጎብዬ፣ ዶሮ ግብር፣ ወርቄና ሌሎች አካባቢዎች ከባድ ጦርነት እንደተካሄደባቸው ሲነገር ቆይቷል። ጦርነቱን ተከትሎ የህወሓት ኃይሎች ከወር በላይ በቆዩባቸው ከተሞች የስልክና የመብራት አገልግሎት ተቋርጦ ከርሟል። ኃይሎቹ ከተቆጣጠሯቸው አካባቢዎች መውጣታቸውን ተከትሎ የተቋረጠው የስልክ መስመር ተጠግኖ ዛሬ ከወልዲያ በ8 ኪሎ ሜትር ርቀት በምትገኘው ዶሮ ግብርና 23 ኪሎ ሜትር በምትርቀው ጎብዬ አካባቢዎች አገልግሎቱ መጀመሩ ታውቋል። ለወራት በዘለቀው ጦርነት የሰዎችን ሞትና የንብረት ውድመት ማየታቸውን የሚናገሩት የጎብዬ ከተማ ነዋሪዋ ወርቅነሽ ሲሳይ የስልክ መስመር መቋረጡ ከማንም ጋር መልእክት እንዳይለዋወጡ ስላደረጋቸው በጭንቀት ማሳለፋቸውን ይናገራሉ።
ስማቸውን አላውቃቸውም እንጂ ምቷን ብዙ ሰው አልቋ ነገሩ ምን ሀገር አለ ብለ ነው።
በተለይ አዲስ አበባ ከሚገኙት የእህታቸው ልጅ ጋር ከወር በላይ መልእክት ሳይለዋወጡ መቆይታቸው ያሳደረባቸውን ተጽዕኖ ሲያስረዱ
ነው እንጂ ሳትደውል አቀርም ቆ ትላለች። አሁን ስደውልላት ነው አመነችኝ። አለሽ
አዲስ አበባ የሚኖሩትና የወይዘሮ ወርቅነሽ እህት ልጅ ጥሩ ሞላ በበኩላቸው ከአንድ ወር በላይ የቤተሰቦቻቸውን ድምፅ ሳይሰሙ መቆይታቸውን ይናገራሉ።
ስንደሰው ወጥቶ መሄድ ምንም ስለማትችል በየቀኑ ስለ ጤንነቷ ስለምጠይቅ ያኔ ለሊት ሊገቡ ማታ አግኝቻት ወይ ካልሆነ ወደኛ ትመጪ ስላት አልችልም መምጣት አለችኝ። ከዛ በኋላ ስልክ ሲቋረጥ ያው ዜና ምንም እርግጠኛ ነገር ስለማንሰማ በህይወት ያለች አልመሰለኝም ነበር።
ጦርነቱ ቆሞ አካባቢው ሰላም መሆኑና ዳግም የቤተሰቦቻቸውን ድምፅ መስማታቸው እንዳስደሰታቸውም አክለው ጠቅሰዋል።
ቤተሰቦቼ ደካማዎች ስለነበሩ ትልልቆች እዛ ስላሉ ያው የእነሱን ድምፅ በመስማቴ በጣም ደስ ብሎኛል። ምንም ብዙ ወገን ቢሞት እነሱ ደግሞ ስላገኙ ደስ ብሎኛል።
የህወሓት ኃይሎች አካባቢውን ሲቆጣጠሩ እዚያው እንደነበሩ የተናገሩት ደግሞ ሌላው የጎብዬ ከተማ ኗሪ የሆኑት መሐመድ ደስዬ ናቸው።
ካምናው በተለየ ሁኔታ በጣም ከባድ የሚያስጨንቅ ነገር የነበረው ዘመድ ወዳጅ ጋር መገናኘት የማይቻልበት አይደለም። ከጎብዬ የወጣና እዛው ከተማ ውስጥ ያለ ነውም ከቤት ወጥተን መገናኘት የማንችልበት ከባድ መሳሪያ በየሰዓቱ የሚተኮስበት በጣም ከባድ ጊዜ ነው የነበረው።
የስልክ አገልግሎት መስራቱ በማህበራዊ ሚዲያው የሚዘዋወሩትን አሰተኛ መረጃዎችን ለማጥራት አስችሎናል ያሉ አቶ መሐመድ፣
በጣም በርካታ ሰው እየሞተ ነው የሚል በተለያየ መንገድ እየተነገረ ስለነበረ የሞተውም የዳነውም የማይታወቅበት ሰዓት ስለነበረ አሁን የተደዋወን ሰላም መሆናችንን ከወዳጅ ከዘመድ ጋር የተነጋገር የተገናኘ ነው። በእርግጥ መጀመሪያም የወልዲያ ኔትወርክ አልፎ አልፎ የሚሰራባቸው አካባቢዎች ነበሩ። ግን ስልክ ይዘን ከተገኙ ኦኪናችሁ እየተባል እንመታችኋለን ምንም እያሉ ስለነበር እያወሩ ተያዙም እየተመቱ ስለነበረ ማውራት አጋጣሚ አልነበረንም። አሁን ግን በነፃነት ያው ዘመድ ወዳጅ ጋር እየተገናኘ ነው።
በጉዳዩ ላይ ከኢትዮ ቴሌኮም ተጨማሪ አስተያየቶችን ለማግኘት ያደረግነው ጥረት ለጊዜው አይሳካም። ማምሻውን በደረሰን መረጃ የስልክ አገልግሎቱ በቆቦ ከተማ መጀመሩ ታውቋል። ይህ በእንዲህ እንዳለ የህወሓት ኃይሎች ዘልቀው ገብተውባቸው ከነበሩባቸው የሰሜን ወሎ ዞን ራያ ቆቦ ወረዳ አካባቢዎች ከትናንት በስቲያ መልቀቃቸውን ተከትሎ በአካባቢዎቹ የጦር መሳሪያ ድምፅ እንደማይሰማ በማህበረሰብ አንቂነት እንደሚንቀሳቀሱ የተናገሩ ቴዎድሮስ አያሉ የተባሉ የወልዲያ ከተማ ኗሪ ለአሜሪካ ድምፅ ገልጸዋል።
በራያ ቆቦ ጥላት ይዞት በነበረው አካባቢ ምንም አይነት አሁን የወገን ጦር ነው ያለው። የኢትዮጵያ መከላከያ ሰራዊት ጥምር ጦር አጠቃላይ ራያ ቆቦን ይዞ ይገኛል። በዚህ አካባቢ ምንም አይነት ውጊያ የለም።
ይሁን እንጂ በአካባቢው የደረሰው ጉዳት ወደ አካባቢያቸው ሄደው የነበሩ አንዳንድ ሰዎችን ወደ ነበሩበት መጠለያ ጣቢያ እንዲመለሱ አስገድዷቸዋል ይላሉ አቶ ቴዎድሮስ።
ጥምር ጦሩ ወደ ራያ ቆቦ መግባቱን ተከትሎ እግር በእግር የገባ ቢሆንም ዛሬ ጧት ሁለት ልጆች አግኝቼ ነበረ። ወጣቶች በተለይ ከወርቄ አካባቢ የመጡ ቤታችንም ተቃጥሏል፣ የሚበላም ነገር የለም፣ አካባቢው በጣም ተዘርፏል እና ምንም ነገር ስላላገኘን ብለው ቀድሞ ወደ ነበሩበት መጠለያ እየተመለሱ እንደሆነ ልጆቹን አነጋግሬያለሁ።
የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አለሙ ይመር ጦርነት በነበረባቸውና የህወሓት ኃይሎች በቆዩባቸው አካባቢዎች ከፍተኛ ጉዳት መድረሱን ለአሜሪካ ድምፅ አረጋግጠዋል።
ከተማ ውስጥ ያሉትም ገጠርም ቢሆን ያው ቤታቸው ከ85% በላይ የሚሆነው ህብረተሰብ ያው ተቃጥሏል። ቤት የሚባል የለም፣ ንብረት የሚባል ነገር የለም። ከተማም ላይ ያለው አካል ስታየው አንድም ቤት የምታገኝበት እድል አይደለም።
ሰብአዊ ድጋፍ ለማድረግ ኮሚቴ መቋቋሙንም ኃላፊው ጠቁመዋል።
መልሶ ማቋቋም ግድ ይላል። አሁን በዞን ደረጃም የሚመለከታቸው ተቋማት ተዋቅረዋል። ከዛ በኋላ እንግዲህ ለሚመለከተው ለክልሉ አደጋ መከላከልና ምግብ ዋስትና እንዲሁም ለፌዴራል አደጋ ስጋት እናሳውቃለን እንደጨረስን፣ ከዛ በኋላ ምላሹን ነው የምንጠብቀው። እንግዲህ
በጦርነት ማገርሸት የተነሳ ከሰሜን ወሎ ዞን ራያ ቆቦ ወረዳዎች ከ150,000 በላይ ሰዎች ተፈናቅለው በመርሳና በሌሎች መጠለያ ጣቢያዎች የቆዩ ሲሆን የህወሓት ኃይሎች ከአካባቢው መልቀቃቸውን ተከትሎ በርካቶቹ ወደ ቀያቸው እየተመለሱ ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:37 መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው። አሜሪካና ህዝቧ የቀድሞውን የዩናይት ስቴትስ ፕሬዚዳንት ጂሚ ካርተርን ይመለከታል። 98 ዓመት ሆናቸው። በዩናይት ስቴትስ ታሪክ ለረዥም ጊዜ በሕይወት የቆዩት የቀድሞ ፕሬዚዳንት ጂሚ ካርተር ባለፈው ቅዳሜ መስከረም 21 ቀን 98ኛ ዓመታቸውን አክብረዋል። ከቅርብ ጊዜ ወዲህ ምንም እንኳን የካርተር ጤንነት ከአደባባይ የተሳትፎ የገደባቸው ቢሆንም ሰላምና ጤና በመላው ዓለም እንዲስፋፋ ከሚሠራው የካርተር ማዕከል በጎ አድራጎት ድርጅታቸው በኩል አሁንም እየተሳተፉ መሆናቸውን የአሜሪካ ድምፁ ኬን ፋራቦ ዘገባ ይጠቁማል። ደረጀ ደስታ ለዛሬው አሜሪካና ህዝቧ እንዲህ አቀናብሮታል።
እንደ ኤሮፓ አቆጣጠር ከ2019 ጀምሮ የቀድሞው የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተር እና ባለቤታቸው ሮስሊን ካርተር ጆርጂያ ክፍለ ግዛት ውስጥ መኖሪያቸው በሆነችው ፕሌንስ ከተማ በዓመታዊ የፒናት ፌስቲቫል ላይ ለመጀመሪያ ጊዜ ተሳትፈዋል። ጂሚ ካርተር 98ኛውን የልደት በዓላቸው ከሚከበርበት መስከረም 21 ቀን አንድ ሳምንት በፊት በአደባባይ መታየታቸው ለጥንዶቹ ባልና ሚስቶች ብዙም የተለመደ አይደለም። ጆናታን አልተር እንዲህ ይላሉ።
ከእንግዲህ ቃለ መጠይቅ ለመስጠት በጣም አርጅተዋል።
እንደ ኤሮፓ አቆጣጠር 2020 his very best ወይም የሳቸው ምርጥ የተሰኘውን የካርተርን የህይወት ታሪክ መጽሐፍ የጻፉት ጆናታን አልተር ምንም እንኳ የድሜ መክፋትና የጤና መታወክ የቀድሞውን ፕሬዝዳንት ከህዝብ አይን የተሰወሩ ቢያደርጋቸውም ሙሉ ለሙሉ ጡረታ አልወጡም ይላሉ።
He's continuing to monitor events closely and to speak out in written form.
ሁኔታዎችን በቅርብ መከታተላቸውና በዚህ ሁሉ 10 ዓመታት ውስጥ ለገነባቸው እሴቶች መቆም በሚችሉበት ጊዜ ሐሳባቸውን በጽሑፍ መግለጽ ቀጥለዋል።
የካርተር ማዕከል ሥራ አስፈጻሚ ፔጅ አሌክሳንደር እንዲህ ይላሉ።
I still rely on him for guidance.
አሁንም ድረስ ምክር ለማግኘት የምተማመነው በእሳቸው ነው።
ፔጅ አሌክሳንደር እንደ አውሮፓ አቆጣጠር 1980 ላይ በአትላንታ ጆርጂያ የተቋቋመው የካርተር ማዕከል ዋና ሥራ አስፈጻሚ ናቸው። ማዕከሉ የተቋቋመው በመላው ዓለም በሽታን ለመዋጋት ተስፋን ለማነጽና ሰላምን ለማስተዋወቅ ነው። ካርተር ማዕከል ከ100 በላይ ምርጫዎችን የታዘበ ሲሆን ከፓናማ እስከ ዩጋንዳ ያሉ ግጭቶች እልባት እንዲያገኙ እንዲሁም ጂሚ ካርተር በግል ቅድሚያ ከሚሰጧቸው መካከል አንዱ የሆነው የሃሩራማ አካባቢዎች በሽታና ጊኒ ወርም ላይ እየሰራ ነው። ፔጅ ስለውጤቱ ይህን ብለዋል።
This year so far we've got 6 human cases.
በዚህ አመት እስካሁን ድረስ በበሽታው የተጋለጡ 6 ሰዎችን ብቻ ነው ያየነው። ካለፈው አመት ጋር ሲነጻጸር ወደ 45% ቀንሷል።
እንደ አውሮፓ አቆጣጠር በ2020 የዩናይትድ ስቴትስ ምርጫ ከፍተኛ የድምጽ ማጭበርበር ተካሂዶበታል የተባለው ወንጀላ ከቀረበ በኋላና ጥር 6 በመክር ቤቱ ህንጻ ላይ ጥቃት በተፈጸመ ጊዜ ሥራ አስፈጻሚው አሌክዛንደር የጂሚ ካርተርን ድጋፍ በማግኘት በዓለም አቀፍ ምርጫ ጣቢያ ታዛቢነት የተካኑ ባለሙያዎች የአገር ውስጡንም ድምጽ አሰጣጥ እንዲያጠናክሩ አድርገዋል። ይህ የካርተር ማዕከል ለታመነ የምርጫ ተነሳሽነት የጩ መርሆች ለሚለውና ጮች የፖለቲካ ፓርቲዎችና መራጮችን ለማበረታታት ለተደረገው የሁለትዮሽ የጋራ ጥረት እንዲሁም 5ቱ የዲሞክራሲ አንኳር የምርጫ መርሆች ታማኝነት፣ ሰላማዊነት፣ ጸጥታ፣ ቁጥጥርና ሰላማዊ የስልጣን ሽግግር መርሆች እንዲጠበቁ ለማድረግ የተደረጉ ጥረቶችን ይጨምራል። ፔጅ አሌክሳንደር እንዲህ ይላሉ።
And we truly feel that these principles will set things on a path to say
ለብሔራዊ እርቅና ብሔራዊ ፈውስ ፍላጎት አለ። እነዚህ ምርሆች በዚህ ምርጫ ተአማኒነት እናምናለን። የእነዚህን ምርጫዎች ተገቢነት የዚህን ምርጫ ውጤትም እንታዘባለን ለማለት የሚያበቁን ምርሆች ናቸው።
አሁንም አልተር ይህን ብለዋል።
In Georgia, both Democrats and Republicans have signed the Carter Center pledge that they will abide by the
ጆርጂያ ውስጥ ሁለቱም ዲሞክራቶችና ሪፐብሊካኖች የምርጫውን ውጤት እንደሚቀበሉ የካርተር ማዕከል ባቀረበው ጥያቄ ላይ ፈርመዋል። የካርተር ማዕከል ያቀረበው በፖለቲካችን ውስጥ በጣም አስፈላጊ ስፍራ እንደሚኖር ተስፋ አድርጋለሁ።
ምንም እንኳ የሐሳቡ ጠንሳሽ ሆነው በህዝቡ ፊት በግልጽ ባይታወቁም ይህ በጂሚ ካርተር ታሪክ ውስጥ አስፈላጊ ስፍራ እንደሚኖረው አልተር ያምናሉ።
So his contributions to democracy promotion
ባለፈው ግማሽ ምዕተ ዓመት ውስጥ ዲሞክራሲ እንዲስፋፋ ነጻና ፍትሃዊ ምርጫዎች እንዲካሄዱ ያደረጉት አስተዋጽኦ በዘርፉ ካሉት ሁሉ የላቀ ነው።
ጂሚ ካርተር በመኖሪያ ቤታቸው ከቤተሰቦቻቸው ወዳጆቻቸውና ከካርተር ማዕከል ደጋፊዎች ጋር ሆነው የልደት በዓላቸውን ያከብራሉ ተብሎ ይጠበቃል።
ሳምንታዊውን አሜሪካና ህዝቧ የተሰኘውን ቅንብር የተከታተላችሁት ደረጀ ደስታን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። እዚህ ሰዓት ላይ በየሳምንቱ የሚሰማው ዲሞክራሲ በተግባር ነው ተከታዩ። የምዕራብ አፍሪካ ምጣኔ ሀብት ማህበረሰብ ኢኮዋስ በዚህ ዓመት ለሁለተኛ ጊዜ ወታደራዊ መንግስት ግልበጣ ወደ ተደረገባት ቡርኪና ፋሶ ትላንት ልዑካን ቡድኑን ላከ። ቡርኪና ፋሶ ከቅርብ ዓመታት ወዲህ እስላማዊ ታጣቂዎች ስጋት በደቀኑበት ቀጠና በወታደራዊ ኃይል ስልጣን ከተቆጣጠሩባቸው ጥቂት የምዕራብ አፍሪካ አገሮች አንዷ ናት። ሄንሪ ዊልከንስ ከቡርኪና ፋሶ ዋና ከተማ ዋጋዱጉ ያደረሰንን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የምዕራብ አፍሪካ የፖለቲካ ቡድን የሆነው የኢኮዋስ ልዑካን ቡድን ትላንት ዋጋዱጉ ሲደርስ ተቃዋሚዎች ከአውሮፕላን ማረፊያ ውጪ በሚገኙ መንገዶች ላይ ወጥተዋል። ጸረ ፈረንሳይና ጸረ ኢኮዋስ መፈክሮችን በማሰማትም ቡርኪና ፋሶ ወደ ደህንነት የምትመለስበትን መንገድ ራሷ የምታስተካክልበት ጊዜ አሁን ነው ብለዋል። ቡርኪና ፋሶ ከእስላማዊ መንግስትና አልቃይዳ ጋር ቁርኝት ካላቸው ታጣቂ ቡድኖች ጋር ለ7 ዓመታት ያክል ግጭት ውስጥ ገብታ ቆይታለች። ባለፈው ሳምንት መጨረሻ ደግሞ በ8 ወራት ጊዜ ውስጥ ለሁለተኛ ጊዜ መፈንቅለ መንግስት አድርጋለች። ኢኮዋስ ታዲያ ከአዲሱ ጁንታ መሪ ካፒቴን ኢብራሂም ትራኦሬ ጋር ግንኙነት እንደሚፈጥርና ሀገሪቱ ወደ ዲሞክራሲ መመለስ እንድትችል በቀድሞ ጁንታ የተቋቋመውን የ2 ዓመት የሽግግር ጊዜ እንደሚያጠናክር ይጠበቃል። ፓውል ሜሊ መቀመጫውን እንግሊዝ ያደረገው ቻተም ሃውስ የተሰኘ ተቋም ውስጥ ጥናት አጥኚ ናቸው። ልዑካን ቡድኑ በቡርኪና ፋሶ ለማሳካት ተስፋ የሚያደርገው ምን እንደሆነ ተጠይቀው ሲመልሱ
ከሌሎች የኢኮዋስ ሀገሮች ጋር ወታደራዊ ትብብር ማድረግን በተመለከተ የአዲሱ አመራር አመለካከት ምን ሊሆን እንደሚችል ረጋ ብለው መመርመር ይፈልጉ ይሆናል። በተለይ ደግሞ የዳሚባ ገዛዝ በጣም ጠንካራና ጥብቅ ወታደራዊ ግንኙነትን ከገነባበት ኒጀር ጋር፣ በተጨማሪም አዲሱ አገዛዝ ከፈረንሳይ ኃይሎች ጋር ያለውን ወታደራዊ ትብብሩን ይቀጥል ወይ አይቀጥል የሚለውን ለማወቅ ተስፋ ሊያደርጉ ይችላሉ።
በምዕራብ ሳህል ግጭት ውስጥ ቡርኪና ፋሶ ቁልፍ ሚና ያላት ስትሆን ሽብርተኝነት ከደቡባዊ የድንበሯ ክፍል እስከ ምዕራባዊ አፍሪካ የባህር ዳርቻ ያሉ ግዛቶች ተስፋፍቷል። ቡርኪና ፋሶ በጸጥታ ጉዳዮች ዙሪያ በሚኖራት ስኬት ኢኮዋስም ትልቅ ድርሻ ይኖረዋል። ማይክል ሹርከን ዋሽንግተን በሚገኝ አማካሪ ተቋም ጥናት አጥኚ ናቸው።
Burkina Faso falls, or as it falls, it puts in danger a lot of other countries.
Burkina Faso ከተሸነፈች ወይም ስትሸነፍ በBurkina Faso ዙሪያ የሚገኙ ሌሎች ብዙ ሀገራትንም አደጋ ላይ ይጥላል።
ዛሬና በሳምንቱ መጨረሻ በተደረጉት የተቃውሞ ሰልፎች ላይ በርካታ ተቃዋሚዎች የሩሲያን ባንዲራ ሲያውለበልቡ የሚታዩ ሲሆን ጁንታውም የጸጥታ ችግሮችን ለማስተካከል ወደ አዳዲስ ዓለም አቀፍ አጋሮች ምናልባትም ወደ ሩሲያ ፊቱን ሊያዞር እንደሚችል ጠቁሟል። ሹርከን በዚህ ዙሪያ ሐሳባቸውን ሲገልጹ ይህን ብለዋል።
This also is bad news because whereas the French
ይሄ መጥፎ ዜና ነው። ምክንያቱም ፈረንሳይ ጥፋቶችን በትሰራም ከልቧ ግን የአካባቢውን ጸጥታ ለማስጠበቅ እና ደህንነት ለማስፈን ነበር የምትሞክረው። ሩሲያኖች ግን እንዲህ አይነት ዓላማ የላቸውም። ሩሲያኖቹ እዛ ያሉት በቀጠናው አለመረጋጋት ለመፍጠርና ሁሉንም ነገር በማባባስ በፈረንሳይ አይን ላይ ጣታቸውን ለመቀሰር ነው። ዋግነር ቡርኪና ፋሶ ቢመጣ ምን እንደሚያደርግ፣ ንጹሃን ዜጎችን መግደል እንደሆነ ይህን በማሊ ተመልክተነዋል።
በኔዘርላንድ የሚገኝ ክሊንግንዴል የተሰኘ ጥናት አጥኚ ተቋም ተመራማሪ የሆኑት አንድሪው ሌቦቪች በበኩላቸው አዲሱ ጁንታ ለቡርኪና ፋሶ እና አጠቃላይ ቀጠናው ደህንነት ምን ሚና እንዳለው ይህን ብለዋል።
ቀድሞውንም አስቸጋሪ የጸጥታ ሁኔታ ነው ያለው። ስለዚህ ተጨማሪ ታጣቂ ኃይሎቹን፣ የትዕዛዝ ሰንሰለቱን እና በመካሄድ ላይ ያሉ ተግባራትን የበለጠ የሚያናጋ ማንኛውም ተግባር አሉታዊ ተጽዕኖ ይኖረዋል። ቀድሞውንም አነስተኛ የነበረውን ቀጠናዊ ትብብር የበለጠ ውስብስብና አስቸጋሪ ያደርገዋል።
በቡርኪና ፋሶ ባለው ግጭት ምክንያት በሺዎች የሚቆጠሩ ሰዎች የሞቱ ሲሆን ወደ 2 ሚሊዮን የሚጠጉ ሰዎች ደግሞ ከቤት ንብረታቸው ተፈናቅለዋል።
አመሰግናለሁ ስመኝሽ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ ጤና ነክ ቅንብር ነው። ከትላንት በስቲያ ሰኞ የመጀመሪያውን ክፍል አሰምተናችሁ ነበር። ወይዘሮ ክብራ ከበደ ይባላሉ። ፓርኪንሰንስ የተባለ የህመም አይነት ታማሚ ናቸው። እንቅስቃሴና ንግግርን ጨምሮ ሰውነትን እንደ ልብ ማዘዝ አዳጋች የሚያደርግና እጅግም ለበረታ ሁከት ለሚዳርገው ለዚህ ህመም የተጋለጡ ሌሎች ወገኖችን የሚረዳ የበጎ አድራጎት ድርጅት መስርተው በማገልገል ላይ ይገኛሉ። ወይዘሮ ክብራ እንዲህ ባለው ፈታኝ ህመም ሳይገዙ ወይም ሳይገቱ ምሳሌ የሚሆን ስራም እየሰሩ ናቸው። ገብረ ሚካኤል ገብረ መድህን የመጀመሪያውን ክፍል አሰምቶን ቀጠሮ ስተን ነበር ያቆም ነው። እልባት ካደረግንበት እንጀምራለን።
አሁን ወደ 700 የሚሆኑ ተረጂዎች አሉን ብለሽናል እና ምንድነው እንዴት ነው የምትረዷቸው? ምንድነው የምትሰጧቸው?
እነዚህ 700 በጣም ችግረኞች ናቸው ሁሉ እና ምን ማለት ነው? እነሱ ሰርተው መብላት አይችልም። እነሱ የሚጋቀው አንድ ሰው መስራት አይችልም። ምክንያቱም ይወድቃሉ ወይ መድኃኒታቸው ሰዓት የሚሰጣቸው ያጣሉ ወይ እንትን ምግብ የሚሰጣቸው ያጣሉ እና እንዳይወድቁና እንዳይወደቁ ደግሞ የበለጠ እንዳይጎዱ ስለሚታሰብ አነስታ ያስፈልጋል። ግድ ነው በቃ እና ሁለት ሰዎች ሳይሰሩ ሲቀሩ በጣም ቤት ይቸገራል ና እኮናቸው በጣም ይወድቃል። ስለዚህ መድኃኒት መጠጥም አይችልም አብዛኞች እና ኦልሞስት ሁሉም አይችልም ማለት ይቻላል አባላቻችን እና እነሱ መድኃኒት ነጻ የሚያገኙበት መንገድ ተደርድረን እኛ በየወሩ እየሄደን እንከፍላለን። እግር ከነማ እሱ በነጻ ይወስዳሉ። ብርድ ልብስ እንሰጣቸዋለን። ራቆታቸውን ያህል ልብሶችም አሉ። የቀን ልብስ የሚያስፈልጋቸው እነሱ እንሰጣቸዋለን። እንትን ሽንት ቤታቸው ጉድጓድ የሆነ ሰዎች አሉ። በእግር በቁንጥጥ መልስ አትችልም። በፓርኪንሰን እና እየወደቁ ወደ ቆሻሻ እየተደባለቁ በጣም የሚያሳዝኑ ነበር። እነሱ ደግሞ ሽንት ቤት እንሰራላቸዋለን። አሁን ሽንት ቤት በጣም ስለተወደደብን በሞባይል ሽንት ቤት ነው የምንሰጣቸው። መነጽር ሐኪም ያዘላቸው እንሰጣቸዋለን። ትምህርት እንሰጣቸዋለን። ስልጠና እንዴት አድርገው እንደ መከባር ኑር እንዳለባቸው እና ደግሞ እንደ አስተማሪዎቹ ስልጠና እንሰጣለን። ሁሉ ነገር ምግብ ለምሳሌ ኮሮና ጊዜ ምግብ እንሰጣቸዋለን። ዘይት ምናምን እንሰጣቸዋለን። እና እንደዚህ እንደዚህ እያደረገ ነው በኬረን ሳፖርት አክቲቪቲ የምንሰራው። ሰምተው መቶ የተመዘገበ 950 970 አካባቢ ናቸው። እነሱ 300 ያህሉ ሞተዋል። በእድሜያቸው ማለት ነው። ሌሎቹ ግን ግማሾች አልጋ ይዘዋል። ግማሾቹ አልጋ ያልያዙት እስከዚህ ድረስ ከእኛ ጋር ይመጣሉ። ወደ ስልጠና ይመጣሉ። እንቅስቃሴ እንዲያደርጉ ነው። መፍራደር ፊዚዮትራፕ እንዲሰሩ እንፈልጋለን እና እነሱን እንትናለን እና ቤት ለቤት የሚካሄደው እንትን ህመምተኞች መነሳት የማይችል ከሆነ እዛ ሄደ ሁለት ነርሶች አሉን በየተከፋፍለውታል። አንድም እንትን ወለንተናለች ነስ ሶስት ናቸው ተከፋፍለዋቸዋል። ሶስት ነው ተቃበናል። ቤት ቤታቸው እየሄዱ ነግሯቸዋል ስለመድኃኒቱ እንዴት አወሳስ ምግብ እንዴት መብላት እንዳለባቸው በዛ አልጋ ላይ እንቅስቃሴ መስራት እንዳለባቸው እንጂ መክራቸዋል። ከግበራችንም መክራቸውን ይመጣሉ። እነ ሶስት ነርሶች የሁለት ልበላቸው አንደኛው ደም አላቃ እየሄዱ በየቦታው ይዝጎ ይጎበኛቸዋል።
እንደው በዚህ አጋጣሚ ለህብረተሰቡ የምታስተላልፊው መልእክት ምንድን ነው?
ህብረተሰቡ እኛ እንደ ማንኛውም ህመምተኛ ማለት ተገንዝበው አስፈላጊውን እንክብካቤ እንዲያደርግልን። ፓርኪንሰን ማለት መነሻ ምክንያት የማይታወቀ መሆኑ እየዋሰበት የሚሄድ አንዴ ከጀመረ ማቆም የማይቻል ህመም ነው እና እንደ ማንኛውም ህመምተኛ ህመማንም እንዲያቀርባቸውና እንዲያገዟቸው ነው የምንለው። ጎረቤት ካለ እንዲጠያየቁ እንዲጠይቋቸው እነሱ ሲመጡ መተተኛ ነው ህመምተኛ ነው ብለው እንዳያርቃቸው ስክሪን ምነት እንዳያርቃቸው በሚቻለው አቅም እንዲረዳቸው ነው የማሳስበው። ይህኛን ደግሞ ያው እኛም እነሱን እንመረን ነው ገንዘብ ካላገኘ ምንም እንትን ስለሆነ እንዲረዱን እኛ ድርጅትም እንዲረዱ እና የሚሰራው ስራ እንዲያድንቁለት ይፈልጋል ነው። በጣም ችግር አለ። በጣም ትችግረናል። ገንዘብ ድሮ ይረዳን የነበረ ድርጅትም ሰው 5% ነው እንጂ 5% ራሳቸው ቻሉ ብለናል እና 25% ለማግኘት በጣም ትችግረናል ነው። የምትሰሙን ያላችሁ እንድትረዱን መንግስትም ይሁን ግለሰብም ይሁን የፈለገውን ብቻ እርዳታ እንዲያደርግልን በጣም እንፈልጋለን። ሌላ ደግሞ ህመምተኞችን አሰባስበን ለማኖር ሴንተር ያስፈልገናል። ሴንተር ትንሽ ግቢ ያለው እነዚህን መሳሪያዎችን ማቋቋም የሚቻልበት ግቢ ያለው ብናገኝ በጣም እንፈልጋለን። እና መንግስትም ህዝብ እንዲረዳ እንፈልጋለን።
የ2014 ዓመተ ምህረት የበጎ ሰው ተሸላሚ ነበርሽ እና ምን ተሰማሽ? ለስራሽ ምን ትርጉም ይሰጥሻል ይሄ ሽልማት?
አዎ ደስ ነው ያለኝ። ምክንያቱም ዋናው ነገሩ አዌርነት መፍጠር ነው፣ ግንዛቤ መፍጠር ነው የሚሰራው። ሰዎቹ በዛ ሽልማት ሲያዩ እንደ ችልም ማነት ፓርኪንሰን ለምን ነው ለመመራመር ይጀምራሉ። እና ብዙ ባዩ ቁጥር ብዙ ሰው ለፓርኪንሰን እውቀት ይኖራል የሚል ግምት ሀሳብ አለኝ። እና በጎ ሰው መባሌ በጣም ደስ ብሎኛል። እውነት አዌርነት ይፈጥራሉ። በእኔ ምክንያት ድርጅትና ህመምተኞችም ህዝቡ ይረዳቻል የሚል እምነት።
ወይዘሮ ክብራ ከበደ በጣም ነው የማመሰግነው። በአሜሪካ ድምፅ ስም አመሰግናለሁ።
አመሰግናለሁ።
እኔም ገብረ ሚካኤልንና ልዩ ስራ እየሰሩ ያሉትን በምሳሌነትም የሚነሱትን ወይዘሮ ክብራ ከበደን እናመሰግናለን። አድማጮች፣ ወደ መጨረሻው ቅንብር ነው በፍጥነት የሚሻገረው። በኢትዮጵያ የሚገኙ የተፈጥሮ ሀብትና ዱር እንስሳት እየተመናመኑ አንዳንዶችም የመጥፋት አደጋ ውስጥ ይገኛሉ ይላል ተከታዩ ዘገባ። ከሀሮማያ ዩኒቨርሲቲ በባዮሎጂ ትምህርት የተመረቀችውና በተፈጥሮ ሀብት ላይ የተጋረጡ ፈተናዎች ያሳሰባት አቢጊያ ሲሳይ የዱር እንስሳትን ያጋለጡ እንደ አየር ንብረት ለውጥ፣ ህገወጥ ሰፈራ፣ አደንና ሌሎች ተፈጥሯዊና ሰው ሰራሽ አደጋዎች ዙሪያ ለመመረቂያዋ ያደረገችውን ዳሰሳ በአገር አቀፍ ደረጃ ተሸላሚ ያደረጋት ነው። አቢጊያን ስምኝሽ ቆያ አነጋግራታለች። እነሆ ባጭሩ።
በኢትዮጵያ ካሉ የዱር እንስሳት መጠበቂያ ፓርኮች በግንባር ቀደምነት የሚጠቀሰው ከተመሰረተ ከ50 ዓመታት በላይ ያስቆጠረውና በምስራቅ አፍሪካ ብቸኛ የሆኑትን ጥቁር ዝሆኖችን ጨምሮ 31 ጡት አጥቢ እንስሳትና ከ222 በላይ የአእዋፍ ዝርያዎች የሚገኙበት የባቢሌ የዝሆኖች መጠለያ ዛሬ የመጥፋት አደጋ ተጋርጦበታል። የባቢሌ ዝሆኖች መጠለያ ሲመሰረት ከ600 በላይ ዝሆኖች የነበሩት ሲሆን አሁን 320 ብቻ ቀርተዋል። በአዲስ አበባ ተወልዳ ላደገችውና ከዝሆኖች መጠለያው በቅርብ ርቀት ላይ ከሚገኘው ከሀሮማያ ዩኒቨርሲቲ በባዮሎጂ ትምህርት ከፍተኛ ውጤት በማምጣት ለተመረቀችው አቢጊያ ሲሳይ ይሄ አስደንጋጭ እውቀት ነው።
ይሄ የነበረ ሀሳቢ ምናምን በምማርበት ታይም ግን ባዮሎጂ ፋካልቲ ገብቼ ነው ባስጀምር አንድ ዶክተር አንተና የሚባሉ መምህሬ ኮንዘርቬሽን ማናጅመንት ኮርስ ይታጠናል እና እሳቸው በጣም ሲነግሩ በጣም ሞቲቬት አደረገኝ። በጣም በቃ የማናስባቸው የተረሱ ማለት ብዙ ዋጋ የማንሰጣቸው ግን በጣም ቫሊዩብል የሆኑ በጣም ለሀገር ትልቅ ነገር ማስገኘት የሚችሉ የቱሪዝም ዘርፉን የሚደግፉ በዛ አካባቢ ዱር እንስሳቶች በሚገኙበት ቦታ ያሉት ሶሳይቲዎች መደገፍ የሚችሉ በጣም ብርቅና ውድ የሆኑ ነገሮች ናቸው እና ሞሮፍ ደግሞ እዚህኛ ሀገር ጋር ብዙ ትኩረት አንሰጣቸውም። ቅንጦት ይመስለናል የዱር እንስሳትን መጠበቅ፣ እነሱ የሚመቻቸውን ኢንቫይሮንመንት ክሬት ማድረግ፣ መከላከል፣ ለእነሱ የሚሰሩ ሰራተኞች እንዲኖሩ ማድረግ። ለምሳሌ እኔ በጣም ሞቲቬት አደረገኝ ደግሞ እኔ ተማርኩ ከሀረማያ ዩኒቨርሲቲ ነው ይሻለ እና ባቢሌ ከሀረማያ ትንሽ ኪሎ ሜትር አቅ ብሎ ባቢሌ የኤሌፋንት ሳንክቸሪ አለ። በጣም የሚያሳዝን ሁኔታ በቃ የተጎዱ ናቸው። ሶሳይቲ ብዙም ቼሽ የማያደርጋቸው ናቸው። በጣም እየተገደሉ ያሉ እና በቁጥር ደግሞ እያነሱ ነው። አሁን ላይ በጣም ቁጥራቸው እየመነመነ ነው ያለ እና እሳቸው የአስተማሪን ዶክተር እዛ ላይ ሪሰርቻቸውን ሰርተው ነበረ በዛም ታይም እሳቸው ሲያስተምሩ እና ያምር በቃ ይህ ነገር ምን የሆነ አሻራ መጣል አለብኝ፣ የሆነ ነገር ማወቅ አለብኝ፣ ስለዚህ ነገር አቴንሽን እንደሚፈልግ ለሰዎች ነገር አለብኝ የሚለው ነገር ነው ሞቲቬት ያደረገኝ እና ሞር ስለነሱ እንዳነብ እንዳውቅ ያደረገኝ።
አንቺ በጥናትሽ ምን አይነት ስጋቶችን መለየት ቻልሽ?
ለምሳሌ ሰው ሰራሽ ነገር፣ ለምሳሌ አሁን እኛ በምንኖርበት ሶሳይቲ ውስጥ ጫት በጣም ይላል ካልቲቬት ይደረጋል በጣም እና ሰዎች የእነሱን ፓርክ ዝም ብለው ማለት በጣም ገብተው እዛ ውስጥ ጫት ምናምን ይዘራሉ እና
ልክ ዝሆኖቹ ያው ቦታቸው ነው፣ ያለ ቦታቸው የመጡት ሰዎቹ ናቸው። እና ዝሆኖቹ መጥተው ልክ ጫት ውስጥ ናም ሲገቡ ጫቱን ዳሜጅ ያደርጋሉ፣ ይገደላሉ እነዚህ ዝሆኖች ማለት ነው። እና የመጀመሪያው ነገር ያልኩት ይሄ የሰው ኢንተርቬንሽን፣ ሰው በጣም ኢንተርቪው ታደርጋል ይመስለኛል። ለምሳሌ መንገድ ይኖራል አይደለ መሀል ላይ፣ እና እንደዚህ ሻቶች ሲመጡ በመኪና አደጋ ይደርስባቸዋል፣ ይገጫሉ፣ ይሞታሉ ይላል። እና ደግሞ የሚኖሩበትን ቦታ መጨፍጨፍ፣ ማጥፋት፣ ማውደም እነዚህ ነገሮችን እንደ ችግር ይቆጠራሉ ማለት ነው።
ከአቢጋኤል ጋር ያደረገችው ቆይታ ስምኝሽ ረዘም ያለ ነው። ሙሉ ዘገባውን ወይም ሙሉ ቃለምልሳቸውን በድረ ገጻችንና በማህበራዊ ገጾቻችን ላይ እናኖራለን። አድማጮች፣ ለምሽቱ የያዝነውን በዚሁ ማብቃታችን ነው። ያስተናገድኳቸው አሉላ ከበደ ከአቀናባሪው አብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። ነገ ምሽት ከልዩ ልዩ ዝግጅቶች ጋር እንመለሳለን። ሰላም፣ ደህና ደሩ።